ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
የፍዱለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ
ክፍል 6
ተሰምተን የተከላላ ፕሮግራማችን ፍጻሜ ይሆናል።
ያኩሪ ታሪክ ምርቱ ቀዳሚ መስክ ነሽ የፈዘር መንሻ ኢትዮጵያ ነሽ የአፍሪካ መመኪያ የነጻነት ጸበል ቀስተደምና ይሁን እንደክሽ ከፍ ሩህሩህ ደግነት ተፈጠረብሽ የዋ ቀን ታታሪ ህዝብ የመከለብሽ የንግረት ማዕድን ያየር ባለጸጋ ቅዱስ ሃይማኖት ባንቺ ተከራካ እንተለት ተራራሽ ጉንጉን ሀቅሽ ሞልቶ የጥቁር እጅ አልማሽ እንደክሽን አቡ ብሩክ ጥቁር አፈር ጥላህለውናችን እንቢትነሽ ብርሃን እንዲቷ ኢትዮጵያችን ከሰዎች በላይ ነው ነገር በላይ ያርግሽ ቀዳማዊት ኢትዮጵያ እናቴ ይጨምርማለሽ ያገር ቃል ፍቅር ወራክ ፍቅር ነው ቀድሞ ምን ተፈጠሽ ሆነም
ከመጽሐፍታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 6
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔማዩ ትርክባይ የምሸሽ ነው ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ንፋስ እኔማዩ ትርክባይ የምሸሽ ነው
ምዕራፍ ስምንት ኮሶ የምታበጣ እጅግ ማሩ ግፈኛ ጥጋበኛ ይሁን እንጂ በሃይማኖታቸው ከጅማ የተነከሩ ነበሩ። ቤተክርስቲያን በማዘውተር ከአንድ ካህን ይበልጣሉ። በጾም ቀኖች በዘጠኝ ሰዓት ግድም ካልሆነ በቀር እህልና ውሃ ባፋቸው አይዞርም። በጦርነት ላይ ባሉበት ጊዜ እንኳ ቢሆን ስለ ጾም ያላቸው ጥንቃቄ የሚያስገርም ነበር ይባላል። ለንደን ዝቄቶች ረቡዕ ዕለት አንድ ሙዳ ስጋ በላው ወይም ዓርብ ዕለት አንድ ጽዋ ወተት ጠጣው ከሚላቸው ተናዛዥ ይልቅ አንድ ነፍስ ገድያለሁ የሚላቸው ተናዛዥ የሚሻ ሆኖ እንደሚታያቸው፣ እጃዝማች ማሩም ብዙ ሕዝብ ተሰብስቦ አንገት አንገቱን በሰይፍ ሲጨፈጭፍ ከሚያዩ ይልቅ አርብሮብ ሲደፈሩ ቢያዩ እጅግ እንደሚሳቀቁ በሁኔታቸው ይታወቅ ነበር። በጸሎትም በኩል ከሌሊቱ 11 ሰዓት እስከ ቀኑ 4 እና 5 ሰዓት ድረስ በቃልም በመጽሐፍም ሲያነበንቡ ስለሚውሉ በቤታቸው በወርሃ ፋሲካ እንኳን ቁርስ በጊዜው አይበላም ነበር። የቤት አሽከሮቻቸውም ለወጉ ነው እንጂ ፋሲካ የምንል የእኛ ጌታ ቤት ሁል ጊዜ ጾም ነው። ብቻ ጾሙ የክርስቲያን ጾም አይነት ሳይሆን የእስላም ጾም አይነት ነው። ምክንያቱም ስንጾም እየዋል በመጨረሻው ስጋ ስለምንበላ ነው እያሉ ይተፉ ነበር ይባላል። በዚህ ልማድ በበዓላት ቀን በቤተ ክርስቲያን በዘወትር ቀን በቤታቸው ታዛ ሆነው ሲጸልዩ ጸሎቱን ሳይጨርሱ እንኳ ብዙ የህዝብ ጉዳይ ይፈጽሙ ነበር። ለምሳሌ አንድ ሹማቸው ጸሎት እንደያዙ ቀርቦ ስለ አንድ ሰው ጉዳይ ቢነግራቸው ቆይ ጸሎቴን ልጨርስና ንገረኝ አይሉም። ወይም አንዳንድ ካህናት ጸሎት ሲይዙ እንደሚያደርጉት በአይን ጥቅሻ በከንፈር ንክሻ ወይም እጅን በማወዛወዝ ወግብተ ፊቴ ጸሎቴን ልጨርስ ብለው አያሰናብቱም። የቃል ጸሎት እንደሆነ ከደረሱበት ላይ ያቆሙና መጽሐፍ ይዘው እንደሆነ መጽሐፉን በጣታቸው አልበው አጠፍ ያደርጉና ምን ነበር ይላሉ። ጌታዬ የገብሩን ነገር ምን እናድርግ ይላል። አሳሳቢው ይገረፍ ብያል ነበረም ተገርፏል። እሰሩታ ታስሯል እኮ ታዲያ ምን ይሁን? ምናልባት ይበቃው እንደሆን እባክህ ወይ ጸሎት የልጨርስበት ለዘመቻ ተነስቼ አሁን ይህን ጉዳይ ብለህ ታቀርብልኛለህ? ደጃዝማች ማሩ በዚህ ሁኔታ ከጸሎት ላይ ሆነው የጸሉትን እሰረው፣ ግረፈው፣ ውረሰው፣ ግደለው፣ ባሰኛቸው ጊዜም ፍታው፣ ሹመው፣ ሸልመው የሚሉ ሰው ቢሆኑም ጸሎት በጣም ይወዱ ነበር። ብቻ አብዛኛው ጸሎታቸው በመካከሉ በሚወስኑት የፍርደ ገምድል ፍርዶች ከመቋረጡ በላይ አፋቸው ጸሎቱን ሲያንጎደጉድ ልባቸው ለብቻው እየዘመተ ከጎጃም ዳሞትን ከበጌ ምድር ስሜንን ለግዛታቸው ሲጨምር ያነደዳቸውን አንዳንድ ሽፍታ ይዞ እጅና እግሩን ሲቆርጥ፣ ሲገርፍ፣ ሲሰቅፍ ለጸሎቱ ያሉት ታማኝ አካሎች ከንፈሮቻቸውና ምላሳቸው ብቻ ነበሩ። ከበስመ አብ ወወልድ እስከ ዘአቅረብኩ ማኅሌተ ድረስ ሲያነበንቡ የሚያረፍዱበት መጽሐፍ ለዘመቻ በወጡ ቁጥር ጫኞችንና አንጋቾችን እጅግ ያስቸግር ነበር ይባላል። አንድ ቀን ጠዋት እነ ሊቀ ካህናት ላቀው እነ ፊታውራሪ ሰንደቆና እነ ቀኛዝማች ከብቴ ተሰብስበው ምንም እንኳ ጸሎተኛው ጌታቸው እንኳን እነሱን ማንንም ቢሆን በጸሎት መካከል ጣልቃ ገብተው ማነጋገራቸውን ቢያውቁ ይህን የመሰለውን ከባድ ጉዳይ በጸሎት መካከል ይዘው ለመቅረብ አልፈለጉም። ደጃች ማሩ ጸሎታቸውን እስከሚጨርሱ ድረስ ከቅጥር ውጭ ሆነው ሲጠባበቁ ቆዩና ጸሎታቸውን መጨረሳቸውን እንደሰሙ ገብተው እጅ ነሱ። እንደምን አደራችሁ አሉ ደጃዝማች ማሩ ከተቀመጡበት እየተነሱ። ሰዎቹ እንደገና እጅ ነሱ። ግቡ አሉ ደጃዝማች ወደልፍኝ እያመሩ። ሁሉም እጅ ነሱና ደጃዝማችን ተከታትለው ገቡ። ደጃዝማች ማሩ ከተቀመጡ በኋላ ቁጭ በሉ ሊቀ ካህናት ቁጭ በሉ አሉ። ሁሉም እንደገና እጅ ከነሱ በኋላ እንደቆሙ ዝም አሉ። ቁጭ በሉ እንጂ ቁጭ በሉ ከበደኝ እኮ አባቴ አሉ ደጃዝማች ደግመው። አሁንም በሆነ እንደሆነ ጌታችን ይኑሩልን እንጂ እሱማ የት ያመልጠናል። አሁንስ የመጣንበትን አሁንም በሆነ እንደሆነ ጌታችን እንዲለመኑን ነው የምንለምነው አሉ ሊቀ ካህናት። ነገሩ ምን ነበር? ቢሆንስ ቁጭ ብላችሁ አትነግሩኝም? አሉ ደጃዝማች ጎፈሬያቸውን እያከኩ። የለም ጌታዬ፣ አሁንም በሆነ እንደሆነ ቁመን ነው የምንለምን፣ እንዲያውም ከመሬት ላይ ተደፍተን መለመን ይገባል ነበር አሉ ሊቀ ካህናት። ለማንኛውም እኮ ነገሩን ሳውቀው ነው የሚሆነው። ነገሩ ምንድነው? አሉ ደጃዝማች ማሩ። አሁንም በሆነ እንደሆነ የልጃዱን ነገር ነው ጌታዬ አሉ ሊቀ ካህናት። እንዴ አባቴ፣ አሁንስ እርሷም እንደ ሌሎች ሊሆኑብኝ ነው መሰል አሉ ደጃዝማች ማሩ ከረር ባለ ቃል። ደጃዝማች ማሩ እንደዚህ ደፈር ብለው ሊቀ ካህናትን የተናገሩባቸው ቀኖች ከዚያ ሁሉ ቅርበታቸው ጋርና በተለይም ደጃዝማች ማሩ የሚቀርቧቸውን ሰዎች ለማዋረድ ካላቸው የታወቀ ጠባይ ጋር ሲመዛዘኑ በጣም ጥቂቶች ናቸው። ከነዚህም ሁለት ሶስቱ ቀኖች በኒ መከረኛ በልቻይሉ ምክንያት ያጋጠሟቸው ናቸው። ደጃዝማች ማሩ በጣም እየወደዱ በጣም ወደሚደፍሯቸው ወደ ቀኛዝማች ከብቴ ያን አስፈሪ አይናቸውን ወረወሩና፣ ምን ማለታችሁ ነው? ምን ፍቃድ ነው የምትሉኝ? ኃይሉን ለቀ ወደ ቋራ ላክና ሂዶ ሲሸፍትልህ በዘመቻ ተንገላታ አይደለም የምትሉኝ? በጭራሽ አይደረግም አሉ። እንደዚህ አላልንም እኮ ጌታዬ አሉ ቀኛዝማች ከብቴ። እንዲህም አይደል አሉ ፊታውራሪ ሰንደቁ። አሁንም በሆነ እንደሆነ የዛሬው ልመናስ ቀላል ነው ጌታዬ አሉ ሊቀ ካህናት ነጩን ረጅም ጭራ እያወናጨፉ። ዛዲያ ምን አርግ ነው የምትሉኝ? አሉ ደጃዝማች ማሩ። ያን ተነቅሶም እንደሆነ ሳያሳክካቸው እያከኩ የሚያፈርሱትን ጎፈሬ እያከኩ። ይፍቱት አላልንም ጌታዬ። አሁንም በሆነ እንደሆነ በዚህ እንዳለ ጥቂት ርኅራኄ ያደርጉለት ነው ያልነ አሉ ሊቀ ካህናት ላቀው። መረራይ ነው ማደርግለት። ራበው፣ ጠማው፣ ታረዘ፣ ምን ጎደለበት? ጎሎበታል ጌታዬ። አሁንም በሆነ እንደሆነ በጣም ጎሎበታል። ምንድነው የጎደለበት? ስላሴ እንኳ አዳምን ፈጥረው ብቻውን እንደሆነ ባዩ ጊዜ አሁንም በሆነ እንደሆነ ንግበር ሎቱ ቢሰ ዘትረዶ ብለው ሔዋንን ተግራ ጎኗ አጥንት አውጥተው ፈጥረው ሰጥተው ብቸኝነቱን አስወግደውለታል። ይህም ሰው አሁንም በሆነ እንደሆነ በእድሜው ሕፃን ነው። ደግሞም ወንዱ ልጅ ብቻውን በአንድ ጎጆ ይህን ያህል ዓመት ተኮራምቶ ሲቀመጥ ዝም ማለት ለልጅ ከፍጡር በሰማይ ቤት መወቀሻ ማጠራቀም ነው። አሁንም በሆነ እንደሆነ ጌታዬ፣ አጥቶም እንደሆን እንጨት ሆኖ የማይጤስ ሰው ሆኖ የማይበድል ስለሌለ የሰማይ አባታችን ስንበድል ይቅር እንደሚለን የበደሉንን ይቅር ልንል ይገባል። አልቦ ሰብ ዘእይ ኤብስ ወአልቦ እስ ዘእይ ጤይስ ይላል መጽሐፉ። ስለዚህ አሁንም በሆነ እንደሆነ ኮሶ የምታጠጣው ቆሎ የምትቆላለት አንዲት ሴት አብራው እንድትኖር ቢፈቅዱለት ብለን ነው ጌታችንን በጠዋቱ የምናስቸግር አሉ ሊቀ ካህናት። እስታሁን የለውም እንዴ አሉ ደጃዝማች ቀኛዝማች ከብቴን እየተመለከቱ። የለውም ኧረ አሉ ቀኛዝማች ከብቴ። አባቴ በእውነት ነው የምነግሮት፣ እኔ እስከ ዛሬ ይህን አላውቅም አሉ ደጃዝማች ማሩ ራሳቸውን እያከቁ። አሁንም በሆነ እንደሆነ ለዚህ ነው ጌታዬ አሉ ሊቀ ካህናት ላቀው በልባቸው በጣም ደስ እያላቸው። በእውነት እኔ ይህን ተቀድሞም ቢሆን አልከለከልኩ አሉ ደጃዝማች ማሩ። ሁሉንስ ጌታዬ መሽከለከሉት? አሉ ፊታውራሪ ሰንደቁ። ሌላውን ቢቀር ይሄን አልከለከልኩትም አሉ ደጃዝማች። ሁሉም ለጥ ብለው እጅ ነሱ። የሰማይ ማሩ ያድርግልን የምድሩስ ታላፊ ጣፊ ነው አሉ ሊቀካናት። ተነገራችሁ ላይ ሴቷ ተገኝታለች አሉ ደጃዝማች። አዎ ተገኝታለች አሉ ቀኛዝማች ከፌ። የነማናት? አይ አሁን ይህ ነው የሚባል ሰው የላትም ግን የጨዋዘብናት ይባላል። ማን ትባላለች? ወይዘሮ አትጠገብ። የት ትኖር ነበር? ጎንደር ትኖር ነበር። ባሏም ተታላላቆች የጎንደር መኳንንት አንዱ ነበር ይባላል። ወደዚህ ስትመጣ አጀቧ ለብቻ ነበር። አሁን እንጃ እያደር ሁኔታዋ ሁሉ እየተለወጠ መናኝ እየመሰለች መኖር አጥታለች። ለመሆኑ ዘሯ ተነማን ወገን ነው ይባላል? ተናጼ ፋሲል ተያይዞ የሚቆጠር የጠራ ዘር አላት ነው የሚባለው። ታዲያ ኃይሉን ተነፋሲል ዘር አጋፍታችሁ እኔን ለማስጠቃት ትፈልጋላችሁ ማለት ነው አሉ ደጃዝማች እንደ ቀልድም እንደ ቁም ነገርም አድርገው። ይህ አይደለም ጌታዬ፣ ምንም ቢሆን ጨዋ ሰው ነው። ትህታችን ወልዷል፣ ባዕድ አይደለም። ቢጋዝም ተጨዋ ሰው ይውለድና ብለን ነው አሉ ፊታውራሪ ሰንደቁ። ኧረ እኔስ ቀልድ ነው? እንኳንስ ተሞሉት የፋሲል ዘር ነን የሚሉ ጋለሞቶች አንዷን እቴጌን ቢያገባም እኔ ምን ጨነቀኝ? ደህና ነው የፈለጋትን ወይም የፈለጋችኋትን ሴት አጋቡት። ቀለብም ያን ሰው እንደሆነ በየወሩ አራት አራት አቁማዳ ነጭ ጤፍ እንዲጨመርለት እዘዝ አሉ ደጃዝማች ማሩ። የሰማይ ማሩ ያድርግልን ጌታዬ አሉ ሊቀ ካህናት ላቀው በጣም ደስ ብሏቸው። ሊቀ ካህናት ላቀው ክርስቶስ ያስተማረውን በሙሉ ተከትለው ሁሉንም አይውደዱ እንጂ ጠላታቸውን ለማጥፋት በሚያደርጉት መጥፎ ተግባርም ጠላታችሁን ውደዱ የሚለውን የክርስቶስ ቃል በፍጹም ይቃረን እንጂ ለሚወዱት ሰው አልንጀራህን እንደ ራስህ ውደድ የሚለውን ቃል በሙሉ ለመፈጸም ጥቂት ነው የሚቀራቸው። በሊቀ ካህናት አስተሳሰብ እርሳቸውን ያስቀየመ ሰው በምንም በምንም ከዲያብሎስ ያልተለየ ሰይጣን ነው። እንደ አጋጣሚ ሆኖ ስሙ ከፊታቸው ቢነሳ እንኳ ሌላ ወሬ ከመቀጠሉ በፊት ያ ሰይጣን፣ ያ ልብሰ ስጋ የዛር ውላጅ፣ ያ ይሁዳ ሲሉት ለደግ ያነሳ ሰውም ቢሆን አፍሮ ዝም ይላል እንጂ ጨዋታውን ለመቀጠል አይችልም። የሚወዱት ሰው ደግሞ ያው ፍጹም መልአካቸው ነው። ጎጃም ውስጥ ዋሸራና ጎንጅ ቅኔ ቤት ሳሉ በተማሪ ቤቱ ተላላፊውና አሳቢው በሽታ እየገባ ጓደኞቻቸውን ስላመመ አምስት ጊዜ ወደ በሽታ እየገቡ ጓደኞቻቸውን ሲያስታምሙ ሶስት ጊዜ በጠና ታመው ራሳቸው እየተመላለጠ ጉልበታቸው እየተንቀጠቀጠ ወጥተዋል። ሁለት ጊዜ ግን ያ ስንት ተማሪ የጨረሰ ከገመምተኛና በሽታውን ይዞ በፍርሃት ወደ ዘመዶቹ ከሸሸ ተማሪ ጋር እየሄደ ስንት የጨረሰ በሽታ ሳያማቸው ከአስር በላይ ጓደኞች አስታመው ያተረፉ ሶስት ጓደኞች አገላብጠው ውሃ ጠጥተው አስታመው ሲሞቱ ገንዘው በጨለማ ብቻቸውን ሬሳ ተሸክመው አውጥተው ለቀባሪ የሰጡ በተማሪ ቤታቸው እንደ አንድ ሰማዕት የሚቆጠሩ ሰው ነበሩ። ከዚህም በላይ በትምህርት አቀባበላቸው እስከዚህ ተመስገን ባይሆኑም አዲስ ተማሪ ሲመጣ በማለማመድ ጥሬ ቆልቶ በማቅረብ የእንግዳ እግር በማጠብ ጥላ ሰርተው ልፋፈ ጽድቅ ጽፈው ገንዘብ በማግኘትና እሱንም ጓደኛም ይሁን ችግረኛ ሲፈልገው በመቻል የታወቁ ስለነበሩ በተማሪነታቸው ጊዜ የሚያውቋቸው አንዳንድ ሰዎች ላቀው ከዚህ ሁሉ ማረግ የደረሰው በሙያው ተማንም በልጦ ሳይሆን በቅን ልቡናው ነው እያሉ ይናገሩላቸው ነበር። ይሁን እንጂ ሊቀ ካህናት ላቀው ቀደም ብሎ እንደተነገረው ለሚጠሉት ሰው ምሕረት የሌላቸው ይመስሉ ስለነበሩ ብዙ ጠላቶቻቸውን በጥላ ወጊና በአስማት ጨርሰዋል እየተባሉ በግልጽ ይታማሉ። አንዳንድ ሰዎች ደግሞ ላቀው በአፉ ጥላቻውን ከሚገልጽ በቀር እንኳንስ የሰው ሕይወት የዝንብ ሕይወት ለማጥፋት ጭካኔ የለውም፣ ክፉ መቼ እንደዚያ ይፋፋል ይሏቸዋል። የሊቀ ካህናት ላቀውን ግዙፍ ሰውነት ላየ ሰው እንኳን ጥሬ በልተው ውሃ ጠጥተው ደበሌ ለብሰው በችግር ያደጉ ሊመስሉት በተራም ቾት እንኳን ያደጉ አይመስሉትም። በልጅነታቸው በቤተሰባቸው ወይም በኋላ በደጃዝማች ማሩ አማካይነት ያገኙት ምቾት እንደዚያ በአካል የዳበሩ ሰው አደረጋቸው ብሎ ለማመን የማይቻል ነው። እንዲያው ከልጅነት እስከ እውቀት ምንም ችግር ሳያገኛቸው በተፈጥሮ ያማረ ሰውነታቸውን በምቾት ሲጠብቁት የኖሩ ይመስላሉ። ስለመልካቸው ጥራትና ግርማም ኢትዮጵያዊ ቆዳቸው ከግብፃዊ ቆዳ ጥቂት ጠየም ከማለቱ በስተቀር ልክ አቡኑን ይመስላሉ ይባል ነበር። የ18 ዓመት ቆንጆ ሳሉ በ45 ዓመታቸው ያገቧቸው ባለቤታቸው ወይዘሮ ማናህሎሽም የመረጧቸው በመልካቸውና በድምፃቸው ነበር ይባላል። እኒህም ተወዳጃቸው ሙትና የልጃች ማሩ አድራጊ ፈጣሪ ለልጅ ኃይሉ የልብ ወዳጅ እንዲሆኑ እግዚአብሔር ስለፈቀደ ከታላቅ ወዳጃቸው ቀርቶ ከታላቅ ጠላታቸው ሊደርስባቸው የማይፈልጉትን መሰልቸትና በክፉ ዓይን መታየት ከወዳጃቸው ከደጃች ማሩ ለኃይሉ ሲሉ ከምንም ሳይቆጥሩ ሲቀበሉ ቆይተው ማስፈታት ባይችሉም በተሻለ ሁኔታ እንዲኖር በጣም ረዱ። በዚህም መንገድ ኃይሉ አትጠገብን አገቡ። ሁለቱም ካሳን ሊወልዱ ቻሉና ካሳም አንድ መስፈን ላጠቃቸው ለልጅ ኃይሉ ብቻ ሳይሆን ብዙ መሳፍንት ላጠቋት ኢትዮጵያ ታላቅ ካሳ ሆነ። ወይዘሮ አትጠገብ ዘመዶቻችን ሁሉ ንጹህ አማሮች ነን ይላሉ። ከትግሬና ከአገው በቀር ሌላ ዘር እኩያችን አይደለም ብለው ከሌላ ዘር አንጋባም ይሉ ነበር። ፍቅር ከጣለን እንደ ተማሪ ጥሬ በጋብቻ ውጥንቅጥ ብንሆን የሚያስግደን ምክንያት የሌለበት ጊዜ እንደሚመጣ አላወቁ። ነጩን ሊጥ፣ ጥቁሩን ሻንቆ፣ ቀዩን ሸክላ፣ ብጫውን የፍልፈል ጥርስ፣ አንዱን ኩዴላጭ፣ አንዱን ጭረ ተበላ፣ አንዱን ምን ሲሉ የኖረውን ጣጣ ያየ ያውራው። እያንዳንዱ ባላገር ዘሩን ከነገስታት ከመሳፍንት የሚያያይዝበት ከአራት አያቶቹ ወይም ከስምንት ቅድመ አያቶቹ ባንዱ በግድ አንድ ቀዳዳ ማግኘት ነበረበት። አጼ የሚባለውን ታላቅ ስምና የነፋሲልን ግንብ ብቻ ይዘው የሚቀመጡት የዘመነ መሳፍንት ነገስታት በተገለባበጡ ቁጥር ወይዘሮ አትጠገብ ሁለት ሶስት ዘመዶቻቸውን በሞት ሳያጡ አርፉም ነበር። በጎንደር አካባቢ ጦርነት ተደርጎ ለወይዘሮ አትጠገብ መስዶ ሳይደርስ ቀረ ማለት በጦርነት ውስጥ አንድም ሰው አልሞተም የማለት ያህል ነበር። ግጭት ተብሎ በተነሳ ቁጥር ከሚያልቁት በላይ የተረፉትን ሞት ከሰማይ ቤት ለነሱ ሲል ያድን ፈቃድ አውጥቶ በፍጥነት ፈረስ የመጣ ይመስል ከያሉበት እየበረበረ ይጨርሳቸው ነበር። አንድ ጊዜ ወይዘሮ አትጠገብ አንዱ አጎታቸው በወገራ በኩል ወደ ተነሳ ግጭት ተልከው በዚያ ስለሞቱ መርዶ መጥቶላቸው ሲያለቅሱ የት ይደርስ እየተባለ የሚጠበቅ የሀያ ዓመት ጎበዝ የሆነ ያክስታቸው ልጅ እንቅፋት መጥቶት ወዲያው ታመመና መንጋጋው ተጋጥሞ ሲጨነቅ ቆየ። በኋላ በሶስተኛው ቀን ሞተ የሚል መርዶ ደረሳቸው። ኩታቸውን ሳይደርቡ እንደ እብድ ተነስተው ሲበሩ ከዘመዶቻቸው አንዷ ኩታና በርኖስ ይዛ ተከትላ ነጠላውን ያለወግም ቢሆን አልብሳቸው ጉልበታቸው እስኪላት ድረስ እየወደቁና እየተነሱ ሂደው ከልቅሶው ደረሱ። በርኖስን ገልብጠው ለብሰው ፊታቸውን በዚያ ሻካራ ማቅ በሁለቱም ጉንጫቸው በኩል ይሞርዱት ጀመር። ደሙ በሁለቱም ጉንጮቻቸው በኩል ችፍ ችፍ ሲል ወደ ልቅሶ መሃል ገቡ። ከዚያም ወልዴ ይዞት የነበረውን የሟቹ ወርቅ ቅብ የጎራዴ ሰገባ ተቀበሉና ወዲያና ወዲህ በማለት የሚከተለውን እየገጠሙ አለቀሱ። እናንት ወንድሞቼ፣ እናንት ደጃዝማቾች፣ በሸዋ በጎጃም ምንድን ወሰዳችሁ? በወሎ በትግሬስ ምንድን ወሰዳችሁ? ለሞቱ እንደሆነ ተርፏል በቤታችሁ። እናንተ እህቶቼ የኛውስ መፈጠር ደግሞ ነው ለድንቅ መሸኘትን እንጂ መቀበል አናውቅ። እግዚአብሔር እንድታልከን እንደዚህ ካለው ዘር የሳት ላይ ገለባ ተታመመም አይድን ወጥቶ የማይገባ አምላክም እንደሰው ማብላት ነው ወይ አብረህ የምትጎዳው ተጎድተው ስታይ እከረከ ሰይጣን መንጫህ አይታወቅ የት ብለን እንሽሽ የስስ እንደበቅ በነፍስ ተጎራዴው ብንደብቅብህ ይግረማቸው ብለህ በእንቅፋት መጣህ። እንግዲህ ማን ይሆን የሚራራ ለኛ እንቅፋትን ባውቆ ሲሆን እንደመኛ። ይህንና ይህን የመሳሰለውን መሪር ስሜታቸውን የሚገልጽ ግጥም እየገጠሙ ሲያስለቅሱ እንባቸው ሳያቋርጥ በተፈተፉ ይወርድ ስለነበር አልፎ አልፎ ስቅቅ ሲሉና ሲንሰቀሰቁ ማንኛውንም ሰው ያሳቅቁት ነበር። እንኳንስ ዝምድናና እውቂያ ያለው በግብ ጥሎት በዚያ ሳልፍ በቀብሩ የተገኘ ማንኛውም ሰው እናቱን በሚረዳበት ቀን የሚያፈሰውን ያህል እንባ ሳያፈስ አላለፈም። በቤጫ፣ ባጨፈር፣ ባለፋ፣ በጣቁሳ፣ በድንቢያ ያን ያህል የሞት ርካሽነት የኖረውን ያህል ህዝቡ ከልክ በላይ ሐዘን አክባሪ እገሌ የሚባል ቀበሌ ይወዳደረዋል በማይባል መጠን ልቅሶ አዋቂ በመሆኑ እንደ ወይዘሮ አጠገብ ያለ ልቡ በመሪ ሐዘን እየተወጋ ማንኛውም ሰው ከሚያሳዝን ግጥም ልብን ከሚነድና ከሚሸረሽር የልቅሶ ዜማ ምንጭቶ ከማያቋርጥን ባጋር ሲሰቀሰቅ ሲታይ ልቤ ድንጋይ ነው የሚል ሰው እንኳ ቢሆን ደንዳን ነው ልቡ ፀሐይ እንዳጋለው ቅቤ ቅልጥ ይልበታል። እንባውንም ለማጉረፍ የሟቹን ባዕድነት ወይም ዝምድና ለመረዳት ጠላቱ እንኳ ቢሆን ጠላትነቱን ለማሰብ ጊዜ የለውም። እንዲያም ሳያስበው አይኖቹ በትኩስ ውሃ ተሞልተው ያገኛቸዋል። ወይዘሮ አትጠገብ ልቅሶም ይህን ሁኔታ ከሚያስከትሉት ልቅሶች አንዱ ነበር። ወይዘሮ አትጠገብ በዚህ ጊዜ ግዞተኛውን ልጅ ኃይሉን አግብተው ካሳን ቅሪት ከሆኑ ሁለት ወር ያህል ሆኗቸው ነበር። በቤታቸው ሆነው ዘወትር ያለቁትን ወገኖቻቸውን እያነሱ ሲያነቡ ቆየት ብሎ ደግሞ ከቀሪዎቹ ዘመዶች ያንዱ ትኩስ መርዶ ይመጣላቸውና ሀዘኑን ስለሚያድስላቸው ያ ጥሬ ብር የመሰለ አይን ቀይ ሽንኩርት ሳይመስል የሚውልበት ቀን አልነበረም። ልጅ ኃይሉም ወዳቸው አጥብቆ በሚታወቅባቸው አንዳንድ ቀን የተወደድሽ እህቴ ሆይ፣ እኔ አንቺን ሳገኝ የልቤ ሀዘን የሚቀል መስሎኝ በጣም ታላቅ ተስፋ አድርጌ ነበር። አሁን ግን 14 ታመት ሙሉ ተቤት ተንብረቴ ተዘመዶቼ ተለይቼ በሹመት ተማረጌ ተዋርጄ በማንም ላይ ያልተዋለ ግፍ ተውሎብኝ ስኖር ይህን ያህል ያልተከፋውን ልቤን በጣም አሸበርሽብኝ። ሁላችን ማቾች ነን። ሞት ለእናንተ ቤት ብቻ አልተፈጠረም። ለምን እስከዚህ ታበዥዋለሽ? ይሏቸዋል። ምን ላድርግ በዛብኝ እኮ እንዴት ልቻለው? ይላሉ ወይዘሮ አትጠገብ እንባቸውን በመዳፋቸው ጀርባ እየጠረጉ። ልጅ ኃይሉ ብዙ ቀኖች ወጣ ብለው ቆይተው ወደ ቤት ሲገቡ ባለቤታቸው እንባ ሲያጎርፉ ውለው አሁንም እያጎረፉ ያገኟቸዋል። እንዳላዩ ሰረቅ አርገው ሲያዩአቸው ጉንጮቻቸው በደረቀው እንባ ነጥተው አይኖቻቸው በትኩስ እንባ ቀልጠው ሲያዩ የራሳቸው እንባ ድንገት ደርሶ ሊያመልጣቸው ሲል እንደገና ወደ ውጭ ወጣ ብለው አይናቸውን አድርቀው ልባቸውን አጽናንተው ይመለሳሉ። በዚህ ሁኔታ ሁለቱም ጊዜ ከጣራቸው በኋላ የተገናኙ ባልና ሚስት በአንድ ላይ ሲኖሩ ያ ከብዙ ክርክር በኋላ ስሙ ካሳ እንዲባል አባትየው የመረጡለት ልጅ ተወለደ። ነገር ግን እኒህን ታላቅ ሴት ወይዘሮ አትጠገብን ልጅ ኃይሉን ኮሶ ያጠፋቸው የሚለውን ቃል መነሻ በማድረግ ኮሶ ሻጭ እያሉ ብዙ ባለጌ ሰዎች ሲሰድቧቸው ኖሩ። ይህ ያልተጣራ ወሬ ብዙ ሰዎችን ስላሳሳተ እነ ደጃች ወንዲራድን ኮሶ አስግቷል። እነ ወይዘሮ ምንትዋብም በደንብ ብላት ሺ ፈረስ ከኋላው ሺ ፈረስ ከፊቱ፣ ሺ ብረት ከኋላው ሺ ብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ ብለው እንዲገጥሙ ምክንያት ሆኗል። ሰኞ የወጣ ስም ማክሰኞ አይመለስም እንደሚባለው እስከዛሬ ድረስ ወይዘሮ አትጠገብ ሶሶሻጭ ነበሩ እየተባለ ሊነገር ቻለ። ምዕራፍ 9 ትንቢት ያስጠላው ልጅ። ትንቢትን ምን ማለት እግዚአብሔር ብቻ ያውቃል። ከኢትዮጵያ ህዝብ አብዛኛው የህፃናት አፍ የሚነካውን ነገር ይፈራ ነበር። እረኛው በሜዳ ምን ያማረታል? ልጆች ሲጫወቱ ምን ይላሉ? እያሉ መጠየቅ የቆዩ የኢትዮጵያ መኳንንትና ሽማግሌዎች ዋና ተግባር ነበር። እረኞች በሜዳዎችና በተራሮች ላይ ሆነው እርቅታቸውን በሪባጣታቸው ወቅተው ጣፋን እጥፍ እያደረጉ ከማን እንደፈለቀ የማይታወቀውን ግጥም አያመጣች ተጭና ዳባ ተክለ ጊዮርጊስ ሸሽቶ አክሱም ገባ ሲሉ ቢሰሙ ኢሳይያስን ወይም ኤርሚያስን ትንቢት የሚያስነቅ ታላቅ ትንቢት ሆኖ ይቆጠር ነበር። አጋጣሚ ወይም በርግጥ ትንቢት ይሁን አይታወቅም፣ ብዙ ጊዜ የተነገረው ይደርስ ነበር ወይም ነገሩን የሚፈጽመው ሰው ቀደም ሲል አውቆ እያስነገረው ሊሆን ይችላል። ደጃች ማሩ እንደዚህ ያሉትን ነገሮች መቼም ከልክ በላይ ነው የሚያምኑባቸው። ስለዚህ ሰሞኑን በወሬ ወሬ የሰሙት ሟርት ሲከነክናቸው ሰንብቶ ነበር። አንድ ቀን በስድስት ሰዓት ግድም ጸሎታቸውን ጨርሰው ቁርስ በልተው ከስንት ወሮች ውስጥ አንዳንድ ቀን ያውም በጣም በተዝናኑበት ጊዜ እንደሚያደርጉት ጥቂት ሸለብ ብለው ለመነሳት ፈልገው ወደ መኝታ ክፍል ሊሄዱ ሲሉ ከጥጋቸው የቆመውን አሽከር እረኛ ምን ይላል በል ሲሉ ጠየቁት። አረ ምንም አይል ጌታዬ አለ አሽከሩ በፍርሃት። እህ ወስላታ እሰማለሁ እኮ ይልቅስ ንገረኝ አሉ ደጃዝማች። አረ ምንም አልሰማው ጌታዬ አለ አሽከሩ። ንገረኝ የማልሰማ መሰለህ? ይህ አህያ መጣች ተጭና ቁልቋል የሚለው እንዴት ነው አሉ ደጃዝማች። ኧረ እንጃ ጌታዬ አላውቅም። ንገረኝ ፈሪ ምን ብዬ ልናገር ጌታዬ? አህያ መጣች ተጭና ቁልቋል ብሎ መድፊያው እንዴት ነው? አሽከሩ ለመናገር ፈርቶ አንገቱን ደፋና የራሱ ጫማ እንግዳ ነገር የሆነበት ይመስል የእግሩን ጣቶች ዘቅዝቆ እየተመለከተ ዝም አለ። ተናገር እንጂ ከፋፋ አሉ ደጃዝማች። ምኑን ነው ጌታዬ አለ አሽከርየው በሁለት ፍርሃቶች መካከል ስለሆነ የጭንቀት ፈገግታ እያሳየ። አህያ መጣች ተጭና ቁልቋል ብሎ የሚቀጥለው እንዴት ነው? አሽከሩ ብሎ ጉሮሮውን አጣራና አህያ መጣች ተጭና ቁልቋል ደጃዝማች ማሩ ታመድ ላይ ወድቋል ነው የሚሉት አለ። ሌላስ ምን ይላሉ? አህያ መጣች ተጭና ገፋ ማሩ ቢወድቅ ክንፉ ተነሳ። ያጎቱን መንገድ ክንፉም አይሳ ሁሉን ጨፍላቂው ይመጣል ካሳ። ያለፋ አውራሪስ የደንብ አንበሳ ቋራ ላይ ሆኖ ድንገት ቢያገሳ ተብረከረኩ መጫና ደንሳ መሬት ውስጥ ገቡ ተንከል ጣቁሳ ነው የሚሉት። ካሳ ደግሞ የማን ይሁን አሉ ደጃዝማች ቀስ ብለው። ይህንን ስም ከታወቁት መሳፍንት መካከልና ከነሱ ቤተሰብ ውስጥ ቢፈልጉ አጡት። ሆኖም ንቀው ሊተውት አልቻሉም። አሽከሩ እንደወጣ ወደ መኝታ ክፍላቸው ገብተው ገደም ቢሉ የሰሙት ነገር እየተነከራቸው እንቅልፋቸው ዘገየ። ካሳ ካሳ ክንፉ ሲሆን የወለተ ተክሌ ልጅ ሊሆን ይችላል። አሁን መገርመስ አይደለም። አዎ የኔ ወራሽ እሱ ነው ማለት ነው። የወለተ ተክሌ ያልጣሽ ልጅ አይደል? ይውረሰኝ ያው ልጄ ነው አሉ በልባቸው። ካሳም ሲፈልጉ ግን ግርፍ ብሏቸው ነበር። ይሁን እንጂ የክንፉ ስም ብዙ ነገር አስታወሳቸው። የክንፉ አባት ማን ነው? ኃይሉ ኃይሉስ ማን ነው? ደጃዝማች ማሩ የግፍግፍ ሰርተው በከንቱ ለ15 ዓመት ያሰሩት። ታዲያ አዲሷ ሚስቱ ከነፋሲል ዘር ልጅ ሲወልድ ካሳብሎስ የለም? አሁን ካንሳም በፊት አይደለም ሰላያቸው ቀርቦ ልጁን ካሳብሎስ አልያላቸው? ታዲያ ካሳሱ ነው ማለት ነው? ይህ ሐሳብ ዝብርቅርቅ ብሎ መጥቶ የደጃዝማች ማሩን አእምሮ ስላወቀ የተፈለገውን ቀልፍ አልመጣም ማለት ነው። ግን ከክንፉ በኋላ ለሚነሳ ጠላት ምን አስጨነቀኝ? ቢሆንስ የኃይሉ ልጅ ለምን ይነሳል? እንደተበደለ እንደተጠቃ እንደዚሁ መቅረት አለበት። ምንስ ቢሆን የኃይሉ ልጅ እኔ የገዛሁትን አገር ይገዛል? በጭራሽ መገደል አለበት ብለው አሰቡ። ክርስቶስን ለማስገደል በሄሮድስ ልብ የገባው ሰይጣን ክርስቶስን ለማሸጥ በይሁዳ ልብ የገባው ሰይጣን በአንድነት ገብተው በደጃዝማች ማሩ ልብ ላይ ወንበራቸውን ዘረጉ። እነሱም ባይጎዳም የሌላውን ሰው መነሳት ሲያዩ እንደ ራሳቸው ሞት አድርገው የሚያዩት ሰዎች የምቀኝነት በሽታ በዓለም ላይ በስንት ጥፋት ምክንያት የሆነው የምቀኝነት ደዌ በመልካም ሰሪዎች ፊት እየተደነቀረ የዓለምን ሕዝብ እድል በሙሉ ሲያሰናክል የኖረው የምቀኝነት ወረርሽኝ የደጃዝማች ማሩን ሰውነት በአንድነት ስላጠቁት ራስ ምታት፣ ውጋት፣ ትኩሳት አጠቃቸው። ቃጁ፣ ቀዣበሩ፣ ደም ለማፍሰስ ፈለጉ። እሳቸው 60 ዓመታቸውን አልፈዋል። ብዙ ወይዛዝር ወገባቸው ተዳክሟል እያሉ እንኳ ያሟቸው ነበር። ጡረታ ቢኖር ኑሮ ልዩ አስተያየት ካልተደረገላቸው በቀር ከጥቂት ዓመታት ቀደም ብለው ጡረታ ያሰጋቸው ነበር። ግን ማንን ነው የሚመቀኙት? የአንድ ሳምንት እርጥብ ህፃን? ገና ኩፍኙን፣ ችፌውን፣ ምቺውን ምኑን ምኑን አልፎ ገና በ18 እና በ20 ዓመቱ ጎርምሶ ገና በየቦታው ያለውን ጦርነት አልፎ ለሚደርስበት ነገር ቀንተው በአባቱ የሰሩት ግፍ አልበቃቸው ብሎ እሱን ለማጥፋት ተመኙ። ሙት ወቃሽ አያርገኝና ይላሉ አባቶቻችን ስለሟች ሰው ሲናገሩ። ደጃዝማች ማሩ በፍጹም ክፉ ሰው ነበሩ። ሰው በንዴት ብዙ ነገር ያስባል። ግን እየቆየ ይበርድና እሰራዋለሁ ብሎ ካሰበው መጥፎ ስራ ቢሰራ ቢበዛ ሲሶውን ነው። ያውም በተፈጥሮ ጨካኝ የሆነ እንደሆን ነው። የማያዋጣ ጸሎት ከሰይጣን ይጥላል እንደሚባለው ሁሉ ደጃዝማች ማሩ እሳቸው ብሎ ባህታዊ ጸሎት አበዛ ሲሉ እያስታጎሉ በማያስታጎሉበት ጊዜም በልዩ ልዩ መጥፎ ሐሳብ እያጨናጎሉ በዚህ የተጠጋቸው ሰይጣን ራሳቸውንም ሰይጣን አድርጓቸው እንደሆነ እንጂ ኢትዮጵያውያን ዘንድ እንኳ እንዲህ ያለ ልብ የለም። ደጃዝማች ማሩ ይህ ክፉ ሐሳብ በወዳቸው በተጸነሰ ጊዜ ልባቸው ሊያርፍ አልቻለም። ቢሆንም በአባትየው ላይ ያን ሁሉ በደል ሲፈጽሙ ኑረው አሁን ምንም ሰራ ሊሉት የማይችሉትን ሕፃን በግልጽ ለማስገደል መቼም ችግር ነው። ኃይሉን ለማጥቃት ቢያጠፉም ባያጠፉም አጥፊ ነው ማሰኘት ይችላሉ። የሳምንቱን ሕፃን ወንጀል ሰራ ለማለት ወይም በአባቱ ጥፋት ቀጣሁት ለማለት ግን ከእድገት የሚቆጠር ነገር ሆነ። ያ ሕዝብ ግፍን ለመሸከም ሰፊ ትከሻ ይኑረው እንጂ እያንዳንዷን ግፍ ሳያስተውላትና ሳያዝንባት እንደማያልፍ ማንም አይስተው ነበር። ስለዚህም ደጃዝማች ማሩ ሌላ መንገድ ፈለጉ። መንገዱም አዲስ አልነበረም። በተጻፉና ባልተጻፉ ብዙ ታሪኮችና ተረቶች የተገለጸ መላ ነው። እሱም በትንቢት የተፈራውን ሕፃን አሰርቆ የሚፈለግበትን ቅጣት መፈጸም ነበር። ለዚህም መንገድ ማግኘት አስፈላጊ ነበር። ደጃዝማች ለዚህ ጉዳይ በጣም ሲያስቡበት ቆይተው መንገዱ ስላስተደለጸላቸው በከባድ ሐሳብ እንደተጠሙ እንቅልፍ ይዟቸው እልማለ። በእንቅልፋቸው ላይ ጥቂት እንደቆዩ ቀጡ ያልታወቀ ቅዠት ሲያባክናቸው ይቆይና ሲያባንናቸው ወዲያው ደግሞ መልሶ እንቅልፉ ሽልብ ሲያደርጋቸው እንቅልፉ ጣም ሳይታወቃቸው ጨርሰው ነቁ። እንደተነሱ ሌላ ስራ ከመጀመራቸው በፊት አሽከርየውን በጭብጨባ ጠርተው ካሳ የሚባለው የልጅ ኃይሉ ህፃን በምን ሁኔታ መሰረቅና መገደል እንዳለበት ነገሩት። አሽከሩም ድንጋጤና ሐዘን ቢሰማውም ሁሉንም እንዳልተሰማው አድርጎ ይሄ ምን ያስቸግራል? በሁለት ሶስት ቀን ውስጥ የሚሆን ጉዳይ ነው ብሎ ቃል ገባና እጅ ነስቶ ሊወጣ ሲል ሰማ አሉ ደጃዝማች ማሩ። አቤት አለ ዘበኛው ፊቱን ወደ እሳቸው እየመለሰ። እሳቸው ስላልተጠራጠሩ አላወቁበትም እንጂ እሱ የልቡ ስሜት ያወቁበት መስሎት በጣም ፈርቶ ጉልበቱ መብረቅረቅ ጀምሮ ነበር። እሳቸው ግን አሁን የተባባልነው እስከሆነ ድረስ ግድ የለም እንደ ልብህ ወዲያ ወዲህ ይበል፣ በዚህ በመላላኩና ለመቆሙ ሌሎች ይበቃሉ፣ ብቻ ያንን እንድታሳየኝ አሉና ሙሉ ነፃነቱን ሰጥተው አሰናበቱት። በሌጣ ፈረስ ልጅ ኃይሉ የደጃዝማች ማሩን ግፍ ሰርቶ አለመት ገባው በቁ ጊዜ በተለይም ሕፃን ልጃቸውን ያለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሀዘንና በስጋት ስሜት ትዕግስታቸውን ጨርሶ አሳጣቸው። ልጅ ኃይሉ በዚህ ጊዜ የነበሯቸው እድሎች ሁለት ብቻ ነበሩ፣ ወይም ሁሉንም ነገር ለጉድ ቁሜ ከማይቀራፌን ባጠፋው ይህ ሁሉ ጭንቀትና ግፍ የት አየዋለሁ ብሎ ራስን ማጥፋት፣ ወይም ለምን አባቱ ነው ባለኝ አቅም ሁሉ ሞክሬም አልሞተው ብሎ አንድ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያን ናቸው፣ ሁለተኛ ግፍ መቀበል ትዕግስት፣ ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞች ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማሳደር አትችልም ነበር። ሰላም ለአንድ መስፍን አምስት ጎጆ ያለበት ግዛት ለመጨመር አትችልም ነበር። በዚህ ጊዜ ሰላምን የሚሹ ሁሉ መናቀል፣ መዋረድን፣ መደህየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት ትዕግስት የአህያነት ምሳሌዎች ነበሩ። ልጅ ኃይሉ ሳይቸግራቸው ሰላማዊ ሆኑና ሰላም በጊዜው ልታፈራ የምትችለውን የመራራ መራራ የሆነ ፍሬ ለአስራ አምስት ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን እጅግ ጣፋጭ ነው የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አታላይ ተረት ሆኖ ተገኘ። እንዲያውም እግዝ መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላዋን አይነት እግዝ መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሩ መከራን ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነጋው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ ዋሉ። ምንም ቢሆን የቋራ መኮንን ነበሩና በየሶፋውም በየቋንቁራውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት አንባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሽ ነው ከፍተኛ ዋጋ ያወጣሉ ተብለው የሚታመኑ ትንንሽ እቃዎች በአንድ ጨርቅ ጠቅለው አሰሯቸው። ወይዘሮ ስትጠገብ ከልጅ ኃይሉ ጋር በቆዩበት ጊዜ እንዲህ ያለ ነገር ሲያደርጉ ያዩቸው በዚህ ቀን ብቻ ስለነበር ወደ እሳቸው ቀረቡና የዛሬው እቃ መጠራረልስ አስፈራኝ፣ የት ጉዞ አሰቡ አሉ። ወይዘሮ አትጠገብ እንደ ቀልድ አድርገው እንደኔ 15 ዓመት ተወዝፎ ስንኩል የሆነ ሰው ደግሞ የት ይጓዛል ብለሽ ነው? አይጡ እንኳ የማጥቃቱ ድርሻ ይቅርብኝ ብሎ ስንት ቃየ ቦታ አጠፋብኝ። ለዚህ ነው እቃዎችን እየጠራረስኩ የማስቀምጣቸው አሉ ልጅ ኃይሉ በፊታቸው ላይ አንድ ብቹ ነገር እየተነበበ። አይቶስ አልተቻለም አሉ ወይዘሮ አትጠገብ። እስቲ ያንን ልጥ ለአሽከሮች ስጫቸውና በውሃ ያርሱት፣ ቶሎ እንዲርስ ውሃውን አሙቀው እንዲነክሩት ንገሪያቸው አሉ ልጅ ኃይሉ። ከባጡ ላይ ተሰቅሎ ሲኖር በጢስ የተቆረውን የአውራና የውል ክፋ ልጥ ጥቅል እያመለከቱ ወይዘሮ አትጠገብ እሺ ብለው ልጡን በዘንግ ለማውረድ ወደ ባጡ እንዳንጋጠጡ፣ አውራው እንኳ ሳይበላሽ አይቀርም፣ ውሃ ሲነካው ይበጣጠስ ይሆናል፣ ብዙ አመቱ አይደል አሉ ልጅ ኃይሉ። አይ የአውራ ልጥ እኮ በጣም ወፍራም ነው። አሁን ላዩ በጢስ የጠቆረ ቢመስልም በውሃ እርሶ ሲሰነጠቅ ውስጡ ልጭ ሆኖ ነው የሚገኝ አሉ ወይዘሮ አትጠገብ። እሺ እስቲ ለሁሉም ወርዶ ቶሎ ይነገር አሉ ልጅ ኃይሉ። ወይዘሮ አትጠገብ ልጡን አውርደው ገረዶች ምግብ ወደሚያስበስሉበት ጎጆ ወሰዱት። በዚህ ጊዜ ሕፃኑ በድንገት ምርር ብሎ አለቀሰ። ልጅ ኃይሉ ወደ አልጋው ቀረብ ብለው ሲያለቅስ አብሮ የሚያፈናጥራቸው እጆቹንና እግሮቹን እየተመለከቱ ዝም በል ዝም በል እያሉ የማያውቁበትን ሕፃን ማባበል ጀመሩ። ከንፈሮቻቸውን እያጋጠሙ ሲስቅ የምትል ድምፅ በማሰማት ሳቅ በማሳየት ግንባራቸውን ወደ ላይ ቁጥር በማድረግና በመፍታት ሕፃኑን ዝም አሰኛለሁ ብለው ቢሞክሩ ከችሎቱ ሊያቆሙት አልቻሉም። እሳቸውም ወይ ያልፍልሃል ወይ ሙተህ ታርፋለህ፣ ግድ የለም አትጮህ ሲሉ በቀስታ ተናገሩና ወደ በሩ ቀረብ ብለው ሰማሽ ወይ አንቺን ነው አትሰሚም አሉ። አቤት አሉ ወይዘሮ አትጠገብ ወደ ቤት እየመጡ። ልጁ አስቸገረኝ እኮ። ምን ነካው? ይህን ሁለት ቀን አመሉ ተለውጧል። እስቲ ቶሎ ጡት ስጪው። ልጅ ኃይሉ በወይዘሮ አትጠገብ ላይ የዘመዶቻቸውን የባልነት ወግ ተከትለዋል። ولت تكلين بسما ولت تكلين عندنا دقيزين بطري بتشاچون سيون ولتيه يالو يزروات نبر ويزرو آست تقبل جن أبزانيو يكفل آگر ويز انجم يادر جو عنشن نو سماشوين سمين ينجي سمي اللش يالو كمي تروات شو بستقر كسوغار سي تشاوتو السو عندي هرگا بس بالقزين بالبيتي انتي فترة كميلو بكر انتي تكلم አትጠገብለው ተስተዋቸው አያውቁም ይልማት ብዙዎች ሰዎችን ብዙ ጉድ ሰርቷል ለምሳሌ አንድ ሰውዬ በደኛ ፊት ቀርቦ ራሱና ሚስቱ የሚፈለጉበት ምክንያት ስለነበር ስምን ማን ነው ብሎ ዳኛው ጠየቀ ጣሰው አለ ተጠያቂው ሰው ጣሰው ማን ጣሰው አሸብር የባለቤቴ ስም አለ ዳኛው የባለቤቴ ስም አለ ጣሰው አንገቱን ወደ መሬት ደፍቶ ያሰበ ቢያስብ የሚስቱ ስም ትዝዛለው አለ ጊዜ በጀብኮ አለ ዳኛው ጣሰውን እየተመለከተ ትዝዛለኝ ብሎኮ ነው ጌታዬ የሚስቱ ስም ምን ላርግ ጌታዬ ልጆች የሚጠሯት እማማ ብለው ነው ዘመዶች የሚጠሯት እኔ ስታገባ ባውጡላት ዘራትም ነው እኔ የምጠራት አንቺ እሷ ያልኩ ነው እነተኛውን ስሟን ሲጠሯት የምሰማ አንድ አንድ ቀን ብቻ ነው ስለዚህ አሁን ተዛልላለኝ ብሎ አቶ ጣሰው ሲናገር በዚያ የነበረው ሰው ሁሉ በሳቅ አውቃ ዳኛውም አብሮ ሲስቅ ቆይቶ ሳቁን ሲጨርስ ዛዲያ ምን ይሻላል አለ ወረቤቶቼ ከዚህ ዋሉ እንድጠይቅ ይፈቀድልኛ ጌታዬ አለ ጣሰው አሁንም ሳቁ ነጎደና ሂዶ እንድጠይቅ ተፈቀደለት ጣሰው ከጎረቤቶቹ ሁለቱ ቁመው ወደሚነጋገሩበት ቦታ ሂዶ አዋመሸሻ እባክህ አንድ ነገር ንገሩኝ አለ ምን ነገር አለ አቶ መሸሻ ታላቅ ጉዳይ መስሎት የሷ ስማን ነበር የማን የሷ የኒዋ ነው የማን ያንተዋ ጣሰው ባለቤቴ ለማለት እንኳን ስላፈረ ቀስ ብሎ የባለቤቴ ነው አለ ልቻይሉ የዚህ አይነቱ ወድል ይድረሰኝ ብለው ነው መሰል ወይዘሮ ስትጠገብን ቢሞቱ በስማቸው አይጠዋቸውም ነበር ስለዚህ አንቺን ነው ዘመኛለሽ ብለው ጠሩ ወይዘሮ ጠገብ ህፃኑን አስብተው እንቅልፍ ሲወስደው ቀስ አርገው አስተኙና ሲነሱ እስቲ ልጡርሶ እንደሆነ አምጪልኝ አሉ ልጅ ኃይሉ ወይዘሮ ጠገብም ወጡና የራሱን ልጥ ይዘው መጡ ልጅ ኃይሉ ከአንድ አጎዛ ላይ ቁጭ ብለው ያን የራስ ልጥ በእጃቸውና በጥርሳቸው እየሸነሸኑ በግራቸው ረግጠው ይዘው የሱቻ ገመድ እንደሚፈትል ሰው ሸረብ ያደርጉት ጀመር። አምስት ስድስት ግን የሚሆን ከፈተሉ በኋላ እንደገና በአንድ በኩል ገመዱን በአንድ በኩል ልጡን አድርገው እየፈተሉ ገመዱን ሶስት ሽርብ አደረጉት። ሶስቱን ሽርብ ገመድ ፈትለው እንደጨረሱ በታስማንጨት ላይ እየተመጠሙ ሲያለሰልሱት ቆዩና ከተቀመጡበት ብድግ ብለው አንቺ ገመድ ዛሬ ስራሽን መፈጸም አለብሽ አሉ ቀስ ብለው ልቻሉ ቀኑን ሙሉ በዚህ ሁኔታ ዋሉ ወይዘሮ ስትጠገብ ግን ያ ሁሉ ያልተለመደው ጉድጉድ ለምን እንደሆነ አልገባቸውም ነበር መቼም ዳቦ ቆሎ ባንድ ቀን አይደርስ እስቲ ሁለት ሶስት ቂጣዎች ጋግሪ አሉ ልጅ ኃይሉ በድንገት የት ይሄዳሉ አሉ ወይዘሮ ስትጠገብ ኋላ ነግርሻለሁ አንቺም አብረሽኝ ስለምትሄጂ ሁሉ እንኳ ባይቻል ጥቂቶች ልብሶችሽንና ጌጣዎችሽን ጠራዥ አሉ ልጅ ኃይሉ ምን ሽብር መጣ አሉ ወይዘሮ ስትጠገብ ቀስ ብለው የሄሮድስ ሽብር መጥቷል ብቻ ቆይ ኋላ ነግርሻለሁ አሉ ልጅ ኃይሉ ወይዘራት ጠገብ ግራ ገባቸው ደርሷል እነግርሻለሁ አሁን እቃሽን አዘጋጂ አሉ ልጅ ኃይሉ በዚያ ያሉት ሌሎች ሰዎች ቀርቶ ወይዘራት ጠገብ ራሳቸው ነገሩን ሳያውቁት በልጅ ኃይሉና በወይዘራት ጠገብ እጅ ብቻ ትንንሾቹ እቃዎች ተጠራርዘው ቂጣዎቹ ለቁንጦት እንደሚበሉ ያህል ተጋግረው አመሹ
ናፋፉ ላይ ጆት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ አይናዩ ቱርክ ላይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር ነመዩ ቱርክ ባይ የምሸሽን አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳፉን እንደ ጠጅ ሞሱ ሲጠጣት ነመዩ ቱርክ ባይ የምሸሽን
ተክላላ ፕሮግራማችን በዚሁ ይተናቀቃል።
ገለልበልና ገለላርጋቸው ወደ መጡበት ወደ አገራቸው አሻፈረኝ ለለዳኝ ባይ በየጉሩ
ገለል በልና ገለል አርጋቸው ገለል በልና
I'm going to go to the hospital.